ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሐሙስ ሰኔ 1 2015 ዓ.ም ዝግጅታችን ጀመረ። ዩናይትድ ስቴትስ ለኢትዮጵያ የምትሰጠውን የምግብ እርዳታ እንዲቋረጥ ማድረጓን ይፋ አደረገች። አዳዲስ ፕሮጀክቶችንና የሰራተኞችን ቅጥር እንደማያካትት የተገለጸው የ2016 ዓመት በጀት በምክር ቤት አባላት ጥያቄ አስነስቷል። እነዚህና ሌሎች የሀገር ውስጥና የውጭ ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ለዛሬ ከያዝናቸው ዜናዎች መካከል በሱዳን ዋና ከተማ የሚገኘው የተባበሩት መንግስታት የህፃናት ድርጅት ከሚያስተዳድረው ወላጅ አልባ የህፃናት ማሳደጊያ ለቆ መውጣቱን ስለማሳወቁ፣ ከካናዳው ሰደድ እሳት የሚወጣው ምስራቃዊና ማዕከላዊ ምዕራብ ዩናይትድ ስቴትስ ግዛቶችን እያዳረሰ መሆኑ፣ አንድ ከፍተኛ የተባበሩት መንግስታት ድርጅት ባለስልጣን በግጭት በታመሰችው ዲሞክራቲክ ኮንጎ የሚገኙት የተባበሩት መንግስታት ሰላም አስከባሪዎች በተሻለ ፍጥነት ለቀው እንዲወጡ መውጣት አለባቸው ስለማለታቸው የሚሉት እና የመሳሰሉትን ይዘናል። አሁን ወደ ዝርዝር ዜናዎቹ እናልፋለን። በሱዳን ዋና ከተማ የሚገኘው የተባበሩት መንግስታት የህፃናት መርጃ ድርጅትና አገር በቀሉ በጎ አድራጎት ድርጅት ከሚያስተዳድረው ወላጅ አልባ የህፃናት ማሳደጊያ ለቆ መውጣቱን ትናንት ረቡዕ አስታወቀ። ድርጅቱ ይህን ያስታወቀው ባለፉት 2 ወራት ውስጥ በወላጅ አልባ ህፃናት ማሳደጊያ ውስጥ የነበሩ ከሰባ በላይ የሚደርሱ ጨቅላና ታዳጊ ህፃናት በረሃብና በህመም መሞታቸውን ተከትሎ ነው። ባለፈው ወር በሱዳን ጦርና በፈጣን የድጋፍ ኃይሎች መካከል ውጊያ በሚካሄድባት ካርቱም አልማይኮማ በተባለው የወላጅ አልባ ህጻናት ማሳደጊያ ውስጥ መውጫ አጥተው በአሰቃቂ ሁኔታ ከከረሙ ብዙ ህጻናት መካከል ቢያንስ 60 ጨቅላና ታዳጊ ህጻናት መሞታቸው መነገሩ ይታወሳል። አልማይኮማ ወላጅ አልባ ህጻናት ማሳደጊያ ውስጥ ከነበሩት መካከል ወደ 300 የሚጠጉት ህጻናት ለደህንነታቸው አስተማማኝ ነው ወደ ተባለ ሌላ ቦታ መወሰዳቸውን የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ አስታውቋል። የሱዳን የማህበራዊ ልማትና ጤና ጥበቃ ሚኒስቴር ህጻናትን በኃላፊነት ሲወስዱ፣ ዩኒሴፍ ደግሞ የህክምና፣ የምግብ፣ የትምህርት እንቅስቃሴን ጨምሮ ሰብአዊ ድጋፍ አድርጓል ሲል አሶሲየትድ ፕሬስ ዘግቧል። በተባበሩት መንግስታት የጦር ወንጀል ፍርድ ቤት ዳኞች የሩዋንዳ የዘር ማጥፋት ወንጀል ተጠርጣሪ አረጋዊው ፊሊሰን ካቡጋ ችሎት ለመቅረብ ብቁ አይደሉም ሲሉ ወሰኑ። ውሳኔው የተላለፈው በ80ዎቹ ዕድሜ ውስጥ የሚገኙት የቀድሞ ባለጸጋ ነጋዴ በአእምሮ የማስታወስና ሌሎች የአንጎል መጓደል ችግር ያለባቸው መሆኑ ተነግሯል። ካቡጋ የተያዙት ከ20 ዓመታት በላይ በሽሽት ከቆዩ በኋላ እንደ ኤሮፓ አቆጣጠር በ2020 ፈረንሳይ ውስጥ መሆኑም ተገልጿል። አቃቢ ህጎቹ ካቡጋ አርቲኤልኤም በተሰኘው የዜና ማሰራጫቸው የጥላቻ ንግግሮችን በማሰራጨትና የሁቱ ሚሊሻ ታጣቂዎችን ሲያስታጥቁ መቆየታቸውን ተናግረዋል። ጠበቆቹ ከተጠርጣሪው የጤና ጉድለት ጋር በተያያዘ ለረጅም ጊዜ ክሱ እንዲቋረጥ ሲሞክሩ መቆየታቸው ተመልክቷል። ካቡጋ እንደ ኤሮፓ አቆጣጠር በ1994 ሩዋንዳ ውስጥ ከብዙሃኑ የሁቱ አገዛዝ ጋር በመሆን በተፈጸመው የዘር ማጥፋት በ100 ቀናት ውስጥ 800 ሺህ ቱትሲዎችን በመግደል በዓለም አቀፉ የጦር ፍርድ ቤት ከሚፈለጉ ተጠርጣሪዎች መካከል የመጨረሻ መሆናቸው ተነግሯል። በግጭት በታመሰችው ዲሞክራቲክ ኮንጎ የሚገኙት የተባበሩት ሰላም አስከባሪዎች በተቻለ ፍጥነት ለቀው መውጣት አለባቸው ሲሉ አንድ ከፍተኛ የተባበሩት መንግስታት ድርጅት ባለስልጣን ትናንት ረቡዕ ተናገሩ። ለቀው ሲወጡ ግን ኃላፊነት በተሞላበት ሁኔታ ነው ያሉት የተባበሩት መንግስታት የሰላም ማስከበር ስራዎች ምክትል ዋና ጻፊ ዣን ፒየር ላክሮስ ናቸው። ላክሮስ ይህን የተናገሩት ዲሞክራቲክ ኮንጎ ሪፐብሊክን በጎበኙበት ወቅት ነው። ባለስልጣኑ ዋና ከተማይቱ ኪንሻሳ ውስጥ ለጋዜጠኞች በሰጡት መግለጫ የኮንጎ መንግስት ለታጣቂ ኃይሎች የሚሰጠው ምላሽ ለሞት የሚዳርግና የደህንነት ክፍተት እንዳይፈጠር በማሳሰብ አስጠንቅቀዋል። እንደ አውሮፓ አቆጣጠር ከ1999 ጀምሮ በዲሞክራቲክ ሪፐብሊክ ኮንጎ የተሰማራው የተባበሩት መንግስታት ሰላም አስከባሪ ኃይል በአመት ወደ 1 ቢሊዮን ዶላር የሚጠጋ በጀት የተመደበለት በዓለም ካሉት ትላልቅ የሰላም አስከባሪዎች መካከል አንደኛው መሆኑ ተመልክቷል። በአሁኑ ወቅት ወደ 16000 የሚጠጉ ዩኒፎርም የለበሱ ሰራተኞች ሲኖሩት አብዛኞቹ የሚገኙት በማዕድን በበለጸገውና ለሶስት አስርት ዓመታት አማጽያን በሚንቀሳቀሱበት የምስራቅ ኮንጎ አካባቢ መሆኑን የአጃንስ ፍራንስ ፕሬስ ዘገባ አመልክቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ከካናዳው ሰደድ እሳት የሚወጣው ጢስ የምስራቃዊና ማዕከላዊ ምዕራብ ዩናይትድ ስቴትስ ግዛቶችን እያዳረሰ ነው። በምስራቃዊ የአትላንቲክ ውቅያኖስ ጠርዝ ላይ ያሉት የክፍለ ግዛቶቿ ትምህርት ቤቶች በሙሉ የደጅ ላይ እንቅስቃሴዎችን ሰርዘዋል። ነዋሪዎች ከመኖሪያ ቤታቸው ውጭ ከመዘዋወር እንዲቆጠቡም ማሳሰቢያ ተሰጥተዋል። ቆንጂት ታዬ አጠር ያለ ዘገባ አላት።
የምስራቅ ካናዳ አካባቢዎችን እያነደደ ያለው ሰደድ እሳት ለወትሮው ከሚመጣበት የበጋው ጊዜ ቀደምና ጠንከር ብሎ እንደተከሰተ ነው እየተነገረ ያለው። ደረቅና ሞቃት የሆነው የአየሩ ሁኔታ ገና ለወራት እንደሚቀጥል የተተነበየ ሲሆን ይህ ዓመት ለካናዳ ከእስካሁኖቹ የበዛ ሰደድ እሳት የምታይበት ይሆናል የሚል ስጋት ተፈጥሯል። የካናዳ ዋና ከተማ ኦታዋ ከማክሰኞ ዕለት ያነሳች በጢስ ጉም ተሸፍናለች። በዩናይትድ ስቴትስም የካናዳው ሰደድ እሳት የሚለቀው ጢስ ዓይን የሚስበውን የኒውዮርክ ከተማን የሰማይ አድማስ ጥቅጥቅ ባለ ጉም ጋርዶታል። ባለስልጣናቷ አደገኛ ደረጃ ላይ መድረሱን አስታውቀዋል።
My eyes are killing me and I've been choking for the last hour because I've been out here working back and forth.
የኒውዮርክ ከተማ ነዋሪ ናቸው። ዓይኔን በጣም እየቆጠቆጠኝ ሊገለኝ ነው። በስራዬ ምክንያት ውጪ ገባ ወጣ ስለምል ጢሱ እያፈነኝ ነው ሲሉ የተሰሙት። ጤና አዋኪው የሰደድ እሳቱ የጢስ ጉም ቨርጂኒያና ኢንዲያናንም ጭምር እያዳረሰ ነው። የዩናይትድ ስቴትስ የብሔራዊ የአየር ሁኔታ አገልግሎት የአየሩ ጥራት ደረጃ እስከ ሳምንቱ መጨረሻ ይሻሻላል ብሎ እንደማይጠብቅ ነው ያስታወቀው። የቨርሞንት፣ ደቡብ ካሮላይና በስተ ምዕራብ ደግሞ ኦሃዮን እና ካንሳስን ጨምሮ ነዋሪዎች ከቤት ውጭ የሚያደርጓቸውን እንቅስቃሴዎች እንዲቀንሱ ምክር ተሰጥቷል። ሰደድ እሳቱ እስካሁን ካናዳ ላይ 3.3 ሚሊዮን ሄክታር ስፋት ያለው ቦታ ያቃጠለ ሲሆን 120,000 ሰዎች ከቤታቸው ተፈናቅለዋል።
የውጭ ጉዳይ ሚኒስትር አንቶኒ ብሊንከን አገራቸው ዩናይትድ ስቴትስ በሶሪያና ኢራቅ ከእስላማዊ መንግስት አክራሪ ቡድን ነጻ ለወጡ አካባቢዎች የሚውል የ150 ሚሊዮን ዶላር እርዳታ እንደምትሰጥ ዛሬ ሐሙስ ተናገሩ። ብሊንከን ይህን የተናገሩት የእስላማዊ መንግስት ቡድኑን ለመዋጋት በሚኒስትሮች ደረጃ በሳውዲ አረቢያ በተዘጋጀው ስብሰባ ላይ ነው። አይሲስን ለማሸነፍ የተቋቋመው ዓለም አቀፍ ጥምረት ከ80 በላይ አገሮችን ያካተተ ሲሆን አሁን ድረስ ከፍተኛውን የሶሪያና ኢራቅ አካባቢዎችን በተቆጣጠረው ጽንፈኛ ቡድን ላይ የተቀናጀ እርምጃ እየወሰደ መሆኑን በአሶሲየትድ ፕሬስ ዘገባ ተመልክቷል። ብሊንከን ዩናይትድ ስቴትስ አሁን የገባችው የ150 ሚሊዮን ዶላር እርዳታ ድጋፍ ከ600 ሚሊዮን ዶላር በላይ ወደ ሆነው መጠን የሚያድገው የአዲሱ የገንዘብ ድጋፍ አካል ነው ብለዋል። የተዳከሙ የደህንነትና የሰብአዊነት ሁኔታዎች፣ የምጣኔ ሀብት እድል እጦት፣ እነዚህ አይሲስ የሚያቀጣጥላቸውና ተከታዮችን ለመመልመል የሚጠቀምባቸው አሳዛኝ ሁኔታዎች ናቸው ሲሉም ብሊንከን በጽንፈኛ ቡድን የተለመዱትን አባባሎች አንስተው ገልጸዋል። ብሊንከን በባህረ ሰላጤው የውጭ ጉዳይ ሚኒስትሮች ስብሰባ ላይ ተካፍለዋል። በመጨረሻም የእግር ኳስ ኮከብ ተጫዋቹ ሊዮኔል ሜሲ ከዩናይትድ ስቴትስ ሜጀር ሊግ የእግር ኳስ ክለብ ኢንተር ማያሚን ለመቀላቀል ማሰቡን አስታወቀ። ሜሲ ይህን ያስታወቀው ከፈረንሳይ ሻምፒዮን ፓሪስ ሴንተር ጀርሜን ጋር መለያየቱን ባስታወቀበትና በሳውዲ አረቢያ የቀረበለትን ዳጎስ ያለ ኮንትራክት በመሻር ነው። በሳምንቱ መጨረሻ ከፓሪስ ሴንተር ጀርሜን የመሰናበቻ ጨዋታውን ያደረገው ሜሲ ጉዳዩን ወደ ባርሴሎና ከመመለሱ ጋር አያይዞት ነበር። ሜሲ ዘሙንዶ ዲፖርቲቮ ከተባለ የስፖርት ጋዜጣ ከማያሚ ጋር የሚያደርገው ስምምነት እያጠናቀቀ መሆኑን አስታውቋል። ስለ ሜሲ ውሳኔ አስተያየታቸውን ከሰጡት የአርጀንቲና ደጋፊዎች መካከል ሜሲ ሲሰጠን ከኖረው ደስታ አንጻር አሁን እሱ ደስ ያሰኘውን ነገር ማድረግ ይችላል። የዓለም ዋንጫን ድል ካደረገ በኋላ በግልጽ እንደሚታየው የሙያ መገባደጃው ላይ ይመስላል። በእርግጥ የፈለገውን ማድረግ ይችላል። ትልቁ ደስታ አጎናጽፎናል። ከዚህ ሌላ ከሜሲ የምንፈልገው ምንድን ነው ብለዋል። ሜሲ ባርሴሎና የማይሰራ ከሆነ አውሮፓን ትቶ በመውጣት ከእይታ ውጪ ሆኖ ስለቤተሰቡ የበለጠ ማሰብ እንደሚፈልግ ተናግሯል። አድማጮችና ተመልካቾቻችን ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ፕሮግራሞቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ ሐሙስ ሰኔ 1 2015 ዓ.ም ምረ ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት።
አሪቲ ለኛ ሙዚየም ነው። አዎ ሙዚየም ናቸው ብለን መንገመት ቅመማ ቅመሞቹ ሙዚየም ናቸው። እዚህ ውስጥ ያሉ ነገሮች በሙሉ ሙዚየም ነው። እኔነቴን ያሸቱኛል።
አገልግሎታቸውን ከጨረሱ የቴክኖሎጂ ቁሳቁሶች በሚሰራቸው የጥበብ ስራዎች ዓለም አቀፍ ዕውቅናን ያገኘውን ኤልያስ ስሜን ነው የሰማችሁት። የኤልያስን የጥበብ ስራዎች የሚያስቃኘው ዘገባ በሁለተኛው አጋማሽ መሰናዷችን ይመለሳል። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም በዌብና ማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። አሁን ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ። የዩናይትድ ስቴትስ ዓለም አቀፍ ተራድኦ ድርጅት ወይም USAID ለ ኢትዮጵያ የሚሰጠው የምግብ እርዳታ ለተረጂዎች አይደርስም ሲል እርዳታውን ማቋረጡን በዛሬው ዕለት ይፋ አድርጓል። ሮይተርስ የዜና ወኪል ያደረሰንን የዚህን ዘገባ አሉላ ከበደ እንደሚከተል ያቀርበዋል።
የዩናይትድ ስቴትስ ዓለም አቀፍ ተራድኦ ድርጅት USAID ለኢትዮጵያ የሚሰጠው የምግብ እርዳታ ለተረጂዎች አይደርስም ሲል እርዳታውን ማቋረጡን በዛሬው ዕለት ይፋ አደረገ። ለኢትዮጵያ ሕዝብ መድረስ የሚገባው የምግብ እርዳታ ወደ ሌላ አቅጣጫ እንዲሄድ የሚያደርግ መጠነ ሰፊና የተቀናጀ ያሉት ዘመቻ መኖሩን USAID እና የኢትዮጵያ መንግስት በመተባበር ባደረጉት ማጣራት ከድምዳሜ ላይ መድረሳቸውን ነው የድርጅቱ ቃል አቀባይ ይፋ ባደረጉት መግለጫ ያብራሩት። ሆኖም እርዳታው ለተረጂ ወገኖች እንዳይደርስ ከሚደረገው ዘመቻ ጀርባ ያለው ማን ስለመሆኑ መግለጫው አልጠቀሰም። ዩናይትድ ስቴትስ የአፍሪካ ቀንድና አካባቢውን ክፉኛ ከጎዳው ድርቅና በቅርቡ ካበቃው የሰሜን ኢትዮጵያ ጦርነት ጋር በተያያዘ ለእርዳታ እጅ ጠባቂነት የተጋለጡትን ጨምሮ 20 ሚሊዮን ለሚደርሰው ተረጂ ህዝብ ዋነኛዋ ለጋሽ ሀገር ናት። ሮይተርስ የዜና ወኪል በተመለከተውና ኢትዮጵያ ውስጥ የረድኤት ስራ ለሚያከናውኑ የውጭ ለጋሾች ቡድን በተለይ የቀረበ አንድ ሰነድ እንዳመለከተው የእርዳታ ምግቡ ለተለያዩ የሀገሪቱ ወታደራዊ ክፍሎች እንዲሰጥ ተደርጓል ብሎ USAID እንደሚያምን ይጠቁማል። እርዳታውን ከታለመለት ዓላማ ውጪ የመዋሉ ስራ በፌዴራልና በክልል መንግስታት አካላት የተቀነባበረና በመላ ሀገሪቱ የሚገኙ ወታደራዊ ክፍሎች ለሰብአዊ እርዳታ የመጣው ምግብ ተጠቃሚ ናቸው ሲል USAID ያካተተው ይህ የለጋሾች ቡድን ሰነድ አመልክቷል። በአንጻሩ የኢትዮጵያ መንግስትና የጦር ሰራዊቱ ቃል አቀባዮች ለቀረቡላቸው ጥያቄዎች ለጊዜው አፋጣኝ ምላሽ አልሰጡም። USAID በበኩሉ ሪፖርቱን በተመለከተ ተጨማሪ ማብራሪያ ከመስጠት ተቆጥቧል። ይህ በእንዲህ እንዳለ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሳውዲ አረቢያ እየተካሄደ ካለው ጉባኤ ትይዩ ዛሬ ሐሙስ ከኢትዮጵያው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር በጉዳዩ ዙሪያ ተወያይተዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሁለቱም ባለስልጣናት ውይይት ተከትሎ ባወጣው መግለጫ የኢትዮጵያ መንግስት በጉዳዩ ላይ ሙሉ ምርመራ ለማካሄድ ከዩናይትድ ስቴትስ ጋር ተባብሮ ለመስራት የገባውን ቃል ብሊንከን በአዎንታ መቀበላቸውን ጠቅሷል። በተያያዘም የምግብ እደላ ስርዓቱ አመኔታ የሚጣልበት መሆን እንደጀመረ ስራውን ለማስቀጠል ድርጅታቸው የሚያቅድ መሆኑንም የዩኤስኤአይዲው ቃል አቀባይ ጨምረው ገልጠዋል። ዩኤስኤአይዲ እና የዓለም ምግብ ፕሮግራም WFP በትግራይ ክልል ከፍተኛ መጠን ያለው የምግብ እርዳታ ከታለመለት ዓላማ ውጪ እንዲውል እየተደረገ መሆኑን የሚያሳይ መረጃ ከእጃቸው መግባቱን ተከትሎ ካለፈው ወር አንስቶ በክልሉ ያደርጉት የነበረውን የምግብ እደላ ማቋረጣቸው ይታወሳል። በትግራይ በፌዴራል መንግስትና በህወሓት ኃይሎች መካከል ለሁለት ዓመታት የዘለቀውና አያሌ ሺዎች ያለቁበት እንዲሁም በመቶ ሺዎች የሚቆጠሩ ዜጎች ለቸነፈር መሰል የረሃብ አደጋ እንዲጋለጡ ጭምር ምክንያት የሆነው ጦርነት ባለፈው የጥቅምት ወር በሁለቱ ተፋላሚ ወገኖች መካከል በተደረሰው የሰላም ስምምነት ማብቃቱ ይታወሳል። ዩኤስኤአይዲ እንደ አውሮፓውያን ዘመን አቆጣጠር በ2022 የበጀት ዓመት 1.5 ቢሊዮን ዶላር የሚጠጋ ዋጋ ያለው ሰብአዊ እርዳታ ለኢትዮጵያ ሰጥቷል። ከዚህም ውስጥ የሚበዛው በምግብ እርዳታ መልክ የተሰጠ ነው። ይህ በእንዲህ እንዳለ ትላንት ረቡዕ በለጋሽ ድርጅቶች መካከል የተሰራጨው የቡድኑ ሰነድ ለጋሾች የሚሰጡትን እርዳታ የገንዘብ ማስተላለፊያ መንገዶችን በመሳሰሉ አማራጭ ዘዴዎች ለተረጂው ወገን ማድረስ ይችሉ ዘንድ የኢትዮጵያ መንግስት እንዲፈቅድ ይመክራል። ሰነዱ በተጨማሪም የኢትዮጵያ መንግስት ድርጊቱን በማውገዝና የእርዳታ ሰራተኞች እንግልት እንዳይደርስባቸው በመጠየቅ ግልጽ መግለጫ እንዲያወጣ ለጋሾች ጥሪ እንዲያቀርቡም ያሳስባል። WFP በበኩሉ በመላው ኢትዮጵያ በተቀነባበረ መንገድ ይፈጸማል ያለውን የምግብ እርዳታ ከታለመበት ዓላማ ውጪ የመዋል ድርጊት በተመሳሳይ እየመረመረ መሆኑን ባለፈው ሳምንት የድርጅቱ ምክትል ዲሬክተር ኢትዮጵያ ውስጥ ለሚያገለግሉ ሰራተኞቻቸው የጻፉት የኢሜይል መልእክት ጠቁሟል። ይሁንና ይህንን ተንተርሶ ለቀረበለት ጥያቄ WFP እስካሁን ተጨማሪ ማብራሪያ አልሰጠም።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሐሙስ ምሽት ስርጭታችንን ነው። ቀደም ሲል የአብይር ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። አዳዲስ ፕሮጀክቶችንና የሰራተኞችን ቅጥር እንደማያካትት የተገለጸው የ2016 ዓመት በጀት በምክር ቤት አባላት ጥያቄ አስነስቷል። ካለፈው ዓመት ጋር ሲነጻጸር የ1.9% ብልጫ ያለው የ2016 ዓመት ረቂቅ በጀት የተጀመሩ የልማት ፕሮጀክቶችን ታሳቢ በማድረግና የዋጋ ግሽበትን መቀነስ በሚያስችል መልኩ መዘጋጀቱን የገንዘብ ሚኒስትሩ አህመድ ሺዴ ገልጸዋል። በረቂቅ በጀቱ ላይ የተወካዮች ምክር ቤት በተወያየበት ወቅት መንግስት ባለፈው ዓመት ከውጭ አጋሮች የበጀት ድጎማ እንዳላገኘ የገለጹት ሚኒስትሩ በ2016 ይኖራል ተብሎ ከታቀደው ገቢና እርዳታ 7.9% የሚሆነው ከልማት አጋሮች ይገኛል ተብሎ የታቀደ ነው ብለዋል። ካለው የበጀት ውስንነትና በተያያዘ እንደ ዘንድሮ ሁሉ አዳዲስ የካፒታል ፕሮጀክቶችንና የሰራተኞች ቅጥር እንደማይኖርም ገልጸዋል። የምክር ቤቱ አባላትም የተለያዩ ጥያቄዎችን አንስተው ውይይት ተደርጓል። ኬኔዲ አባተን የተከታተለው።
የገንዘብ ሚኒስትሩ አቶ አህመድ ሺዴ ለቀጣዩ 2016 ዓመተ ምህረት ትራንት በሚኒስትሮች ምክር ቤት የጸደቀውን የ801.65 ቢሊዮን ብር ረቂቅ በጀት ዝርዝር ዛሬ ለሕዝብ ተወካዮች ምክር ቤት አቅርበዋል። በአጠቃላይ ከተያዘው በጀት ውስጥ ከታክስና ታክስ ያልሆኑ ምንጮች እንዲሁም ከውጭ እርዳታ 520.6 ቢሊዮን ብር እንደሚገኝ መታቀዱን ሚኒስትሩ አብራርተዋል።
ከታቀደው ጠቅላላ ገቢ ውስጥ 92.1% የሚሆነው ድርሻ ከታክስና ታክስ ካልሆኑ የገቢ ምንጮች እንደሚገኝ የታቀደ ገቢ ነው።
በ2015 የበጀት ዓመት ከውጭ አጋሮች ይገኛል ተብሎ የታቀደው የበጀት ድጎማ ሙሉ በሙሉ እንዳልተገኘ የገለጹት ሚኒስትሩ ለ2016 በጀት ዓመት ግን 41.1 ቢሊዮን ብር ይገኛል ተብሎ እንደሚጠበቅ ገልጸዋል።
በታቀደው ገቢና ወጪ መካከል የብር 281.5 4.05 ቢሊዮን ያልተጣራ የበጀት ጉድለት ወይም ግሮስ በጀት ዴፊሲት የታየ ሲሆን ይህንንም የበጀት ጉድለት ለመሸፈን ብር 3.01 ቢሊዮን ከውጭ ሀገር እና ብር 242.04 ቢሊዮን ከሀገር ውስጥ በድምሩ ብር 281.05 ቢሊዮን ያልተጣራ ብድር ግሮስ ቦሮዊንግ በመውሰድ ለመሸፈን ታቅዷል።
ለ2016 የበጀት አመት የተያዘው አጠቃላይ የበጀት መጠን ካለፈው አመት ጋር ሲነጻጸር የ1.9% ብቻ ብልጫ እንዳለው የገለጹት አቶ አህመድ ሺዴ ይህም በዋናነት በጀቱ ሀገራዊ አቅምን እንዲሁም የዋጋ ግሽበት መከላከልን ታሳቢ አድርጎ የተዘጋጀ በመሆኑ እንደሆነ አብራርተዋል። ከዚህ ጋር በተያያዘ በጀቱ ለሚፈለጉ የልማት ስራዎች በቂ ባለመሆኑ አዳዲስ ፕሮጀክቶች እንደማይጀመሩ እንዲሁም አዲስ የመንግስት ሰራተኞች ቅጥርም እንደማይፈጸም አብራርተዋል።
የ2016 የመደበኛ በጀት በየመስሪያ ቤቱ ያለውን አዲሱን አደረጃጀት ታሳቢ በማድረግ የበጀት አጠቃቀም በቁጠባና በውጤታማነት ላይ ያተኮረ እንደሚሆን እንዲሁም አዳዲስ የሰራተኛና ቅጥር እንደማይኖር ታሳቢ በማድረግ የተዘጋጀ መሆኑን መገንዘብ ተገቢ ነው።
የምክር ቤቱ አባላትም የተለያዩ ጥያቄዎችን አንስተው ሚኒስትሩ ምላሽ ሰጥተዋል።
በየአመቱ አዳዲስ የልማት ፕሮጀክቶችን ማስጀመር አይቻልም እየተባለ ምክር ቤት ላይ በጀት እየቀረበ የምናስጸድቅ ከሆነ የህዝቡን የልማት ፍላጎት እንዲሁም በምርጫ ጊዜ ለህዝብ የገባናቸው ቃሎችን እንዴት ማስፈጸም ይቻላል?
በሰፓርሊመንታሪ በጀት አማካኝነት ለወደፊት የሚታይ ይሆናል እንጂ በአሁኑ ጊዜ በዛ ያለ አዳዲስ ፕሮጀክት ለመያዝ የሚያስችል አቅሙ ከፍተኛ ጥንቃቄ የሚፈልግ ስለሆነ የዋጋ መረጋጋት ማስከተል ስላለበት ደግሞ በጀቱም ተቀማጭ ተአማኒና በትክክለኛ የገቢ እቅድ ላይ ተንተርሶ ሪዝናብል የሆነ ዴፊሲት አማውንት ተንተርሶ መያዝ ስላለበት ከዚህ አንጻር መታየት አለበት።
አንዱ የመንግስት ኃላፊነት ለዜጎቹ ስራ መፍጠር ነው። ያ ማለት የመንግስት ስራ ብቻ መፍጠር ማለት አይደለም። በተለያየ መንገድ ስራ መፍጠር የመንግስት ኃላፊነት ነው። አንዱ ፓርት ምናልባት መንግስት በራሱ እንትን ሊገደር ይችላል። ይህንን ዘግተን ለዘለቄታ ልንቆይ አንችልም። ስለዚህ በዚህ እነዚህ ነገሮች መታሰብ ስላለበት ከገቢ አሰባሰባችንና ከወጪ አጠቃቀማችን ጋር ውጤታማ የሆነ ነገር መሄድ አለብን ብዬ አስባለሁ።
በየአመቱ አምናም እንደምታወቀው በየመስሪያ ቤቱ አዳዲስ ሰራተኞችን መቅጠር አይቻልም በሚል ነበረ በጀት ተጸደቀው። ዘንድሮም አሁን የቀረበው በየመስሪያ ቤቱ አዳዲስ ሰራተኞች መቅጠር እንደማይቻል ታሳቢ የተደረገ ነው የሚል ነው። እንደዚህ በየአመቱ እያጸደቅን ምነት ከሆነ አንደኛ የተማሩ ምሁራን ኃይሎችን ስደት ልንዳርጋቸው እንችላለን። ሁለተኛ የመልካም አስተዳደር ችግር ሆኖ ሊቀጥል ይችላል እንደ ሀገራችን ተጨባጭ ሁኔታ። ሶስተኛ ምስኪን አርሶ አደሮች ብዙ መስዋዕት ከፍለው ነው ልጆቻቸውን አስተምሮም ያወጡት።
ስራ እድል መፈጠር አለበት፣ ያስማማናል። ስራ እድል ግን መንግስት የስራ እድል መፍጠሪያ ማሽነሪ አይደለም። በዋነኛነት መፍጠር አለበት በተቻለ መጠን፣ ግን በዋነኛነት የፕራይቬት ሴክተር ኢንቨስትመንትን በከፍተኛ ደረጃ ማሳደግ ይኖርብናል።
ከውጭ አጋሮች የሚገኘው እርዳታ እንዲጨምር መንግስት እያከናወነ ስላለው የዲፕሎማሲ ስራም የተጠየቁት የገንዘብ ሚኒስትሩ አህመድ ሺዴ ምላሽ ሰጥተዋል።
ከአይኤምኤፍ ጋር የተለያዩ ውይይቶች የተካሄዱ ይገኛሉ። ከሌሎች የልማት አጋሮች ጋር የተለያዩ ውይይት ይገኛሉ። የበጀት ሰፖርት እንደሚኖር ይገመታል። ሆኖም ግን በበጀት መያዝ ያለብን እርግጠኛ የሆነውን ብቻ ነው። ለዛ ነው ኮንዘርቫቲቭ በሆነ መልኩ በጀቱ ተዘጋጅቶ የቀረበው እንጂ ኤንቨሎፑን ከዚህ በላይ ማስፋት ይቻል ነበር። ግን ማስፋት እርግጠኝነትን ስለሚጠይቅ ሀገራዊ አቅማችን ላይ ተንተርሰን ስለሆነ ወጪያችንን ማቀድ ያለብን ከዚህ አንጻር ኮንዘርቫቲቭ በሆነ መልኩ ነው የተያዘው ማለት ነው።
በጀቱ ታሳቢ ካደረጋቸው ዋና ዋና ጉዳዮች መካከል አንዱ በጦርነት የወደሙ ንብረቶችንና አገልግሎት መስጫ ተቋማትን መልሶ መገንባት እንዲሁም ተጎጂዎችን መልሶ ማቋቋም ሲሆን ሚኒስትሩ እንዳሉት ለቀጣዩ በጀት ዓመት ከተያዘው ገንዘብ ውስጥ 20 ቢሊዮን ብሩ ለዚሁ ተግባር የተያዘ ነው። የመልሶ ግንባታና ማቋቋም ስራው በአጠቃላይ 20 ቢሊዮን ዶላር የሚፈልግ ሲሆን ለዚህም የአምስት ዓመት ፕሮጀክት ተቀርጾ ከውጭ አጋሮች ጋር በትብብር እየተሰራ መሆኑንም አስረድተዋል። በዚህ ጉዳይ ላይ ከጥቂት ቀናት በኋላ ከአጋሮች ጋር ውይይት እንደሚደረግም ነው የገለጹት። በ2016 ዓመተ ምህረት ረቂቅ በጀት ላይ ውይይት ያደረገው የህዝብ ተወካዮች ምክር ቤት ረቂቅ በጀቱን ለዝርዝር እይታ ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ መርቷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ወ ወደ ተከታዩ ዘገባ ስናልፍ የኦሮሚያ ክልላዊ መንግስት ህዝበ ሙስሊሙ በሸገር ከተማና በመላው ኦሮሚያ እያቀረባቸው ላሉ የመስጊድ ጥያቄዎች በፕላኑ መሰረት ምላሽ ለመስጠት መስማማቱ ተገለጸ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዛሬ ለጋዜጠኞች በሰጠው መግለጫ ከኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ጋር ሰፊ ውይይት መደረጉን አስታውቋል። በውይይቱም የክልሉ መንግስት ከእንግዲህ መፍረስ ያለባቸውን አብያተ እምነት ራሳቸው የእምነት ተቋማቱ እንዲያፈርሱ እንጂ በራሱ መፍረስ እንደሚያቆም መስማማቱ ተገልጿል። የጠቅላይ ምክር ቤቱ ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋም እንዲሁ በመነጋገርና በመወያየት ችግሩ መፍትሄ ማግኘቱን ገልጿል። ገብረ ሚካኤል ገብረ መድህን ዝርዝር አለው።
የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዛሬ ሐሙስ ሰኔ 1 ቀን 2015 ዓ.ም በሰጠው መግለጫ በሸገር ከተማ እየተካሄደ ባለው የመስጊድ ፈረሳ ጉዳይ ከኦሮሚያ ክልላዊ መንግስት ፕሬዚደንት አቶ ሽመልስ አብዲሳ ጋር 5 ሰዓታትን የፈጀ ሰፊ ውይይት ማድረጉን አስታውቋል። በጋዜጣዊ መግለጫው ላይ የተገኙት የምክር ቤቱ ፕሬዚደንት ሼህ ሀጂ ኢብራሂም ቱፋ በሸገር ከተማ ታይቶ በማይታወቅ ሁኔታ ብዛት ያላቸው መስጊዶች መፍረሳቸውን አመልክተው አሁን ግን ችግሩ መፍትሄ ማግኘቱን ተናግረዋል።
በምክክር፣ በመነጋገር፣ በመቀራረብ፣ በመወያየት መፍትሄ እንደተገኘና ለዚህ ያበቃንን አላህ ምስጋናችን እጥፍ ድርብ ነውና ደጋግሜ ልጆቻችን አላህ በጀነት ይቀበላቸው፣ እንዲሁም የሚገነቡት መስጂዶች ኢንሻአላሁ ተዓላ በሸሂድ ልጆቻችን ስም የምንገነባ መሆኑን ከወዲሁ ለመግለጽ ወዳለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።
በሸገር ከተማ እስካሁን ድረስ 22 መስጊዶች እንደፈረሱ በመግለጫው ተመልክቷል። ባለፉት 2 ሳምንታት የመስጊዶችን መፍረስ በማውገዝ የጁምዓ ሶላት ስነ ስርዓት ከተጠናቀቀ በኋላ ተቃውሞዎች ሲደረጉ ሰንብተዋል። በተለይም በታላቁ አንዋር መስጊድና አካባቢው በተካሄደው ተቃውሞ የሰው ህይወት ማለፉንና በርካታዎች መጎዳታቸውን በጊዜው ለአሜሪካ ድምጽ አስተያየት የሰጡ እማኞች ገልጿል። በሌሎች መስጊዶችም እንዲሁ የተቃውሞ እንቅስቃሴዎች ሲደረጉ ነበር። በሸገር ከተማ ከመስጊዶች በተጨማሪ በርካታ የመኖሪያ ቤቶችም መፍረሳቸው ተገልጿል። በዛሬው መግለጫ ከኦሮሚያ ክልል ፕሬዝደንት ጋር በተደረገው ውይይት የተለያዩ ነጥቦች እንደተነሱ የእስልምና ጉዳዮች ጠቅላይ ምክር ቤት የአደረጃጀትና የማህበራዊ ዘርፍ ኃላፊ ኡስታዝ አህመዲን ጀበል ጠቅሷል። እርሳቸው ባነበቡት የምክር ቤቱ መግለጫ ላይ በውይይት ወቅቱ በሀገሪቱ ልዩ ልዩ አካባቢዎች ለመስጊድ ግንባታ መሬት በህጋዊ መንገድ ማግኘትና ለተሰሩትም መስጊዶች ካርታ የመረከብ ችግሮች እንዳሉ ተነስተዋል ብለዋል። የሸገር ከተማ አስተዳደር መስጊዶችን ከማፍረሱ በፊት ከእስልምና ጉዳዮች ምክር ቤት ጋር አለመወያየቱ በቅሬታ መልክ እንደቀረበም ተናግረዋል። ከዚሁ ጋር የተያያዙ ሌሎችም ነጥቦች እንደተነሱ ኡስታዝ አህመዲን ጀበል ጠቁመዋል።
ህዝበ ሙስሊሙ የሸገር ከተማ መስጂድ ፈረሳ ጋር በተያያዘ በተፈጠሩት ሁኔታዎች እጅጉን መጎዳቱና ማዘኑን በማብራራት ተገቢውን ካሳና የሞራል ሕክምና እንደሚያስፈልገው ተጠቅሷል። የሸገር ከተማ አስተዳደር ውስጥ የፈረሱት 22 መስጂዶች መሆናቸውን በመጥቀስ ለህዝበ ሙስሊሙ የመስጊድ ጥያቄዎች በሙሉ አፋጣኝ መፍትሄ እንደሚገባ ተብራርቷል። ቀደም ብሎ በጉዳዩ ላይ ከጅምሩ በመነጋገር መፍታት እየተቻለ መስጂዶችን ወደ ማፍረስ በመገባቱ በመንግስትና ህዝብ መካከል ቅሬታ ፈጥሮ ጉዳዩ እስከ ነፍስ ማጥፋት ማምራቱ እጅግ የሚያሳዝን መሆኑን ተጠቅሷል። የጸጥታ አካላት ሰላማዊ ሙስሊሞች ላይ በቀጥታ በመተኮስ ሙስሊሞችን መግደላቸውና ማቁሰላቸው ተገቢ ያለመሆኑን እንዲሁም ንጹሐን ላይ በመተኮስ የገደሉና ያቆሰሉ አካላት በህግ ተጠያቂ እንዲሆኑ ተጠይቋል።
ለጥያቄዎቹ ምላሽ የሰጡት የክልሉ ፕሬዚደንት አቶ ሽመልስ አብዲሳ መስጊዶቹ ከመፍረሳቸው በፊት ውይይት አለመደረጉ ስህተት እንደሆነና በተፈጠረው ሁኔታም ህይወት በማለፉ እንዳዘኑ ተገልጿል። አቶ ሽመልስ የሸገር ከተማ ሃይማኖታዊ እሴትን መሰረት አድርጎ እንደሚገነባና ለከተማዋ ፕላን የሚመጥኑ በርካታ ዘመናዊ መስጊዶች እንዲሰሩ ፍላጎታቸው እንደሆነ ጠቅሰዋል ተብለዋል። ፕሬዚደንት ሽመልስ አብዲሳ በሌሎች መሰል ጉዳዮችም ቃል እንደገቡ ኡስታዝ አህመዲን ጀበል አመልክተዋል።
በሸገር ከተማ ላይ በሀገር ደረጃ ሊጠቀስ የሚችል ትልቅና ዘመናዊ መስጂድና ለሌሎች ቤተ እምነቶች ተቋማት መስሪያ ቦታ እንደሚሰጥ፣ በሸገር ከተማ ለእስላማዊ ዩኒቨርሲቲ ግንባታ መሬት የሚሆን እንደሚሰጥ፣ ሸገር ከተማ ከ20 እስከ 30 ሚሊዮን ነዋሪዎች ያላት ዘመናዊና በፕላን ብቻ ግንባታ የሚካሄድባት ከተማ ሆና ለመገንባት ህገወጥ ግንባታን መከላከል፣ የተገነቡትን ህገወጦችን ማፍረስ እንደሚቀጥል፣ ለዚህ ደግሞ የእምነት ተቋማት ተባባሪ እንዲሆኑ እንደሚፈልጉ መጥቀሳቸው፣ እንዲሁም የሸገር ከተማ ፕላን ወደ ተግባር እስኪገባ ድረስ ሙሉ ለሙሉ መኖሪያ ቤቶች ባልፈረሱባቸው አካባቢዎች ለሚኖሩ ሙስሊሞች በጊዜያዊነት የሚሰግዱባቸው መስጊዶች የኦሮሚያ ክልል መጅሊስና የሸገር ከተማ አስተዳደር በጋራ በመነጋገር መስጊድ መስሪያ ቦታ እንዲያዘጋጁ በሸገር ከተማ ህዝበ ሙስሊሙ ያቀረባቸውና የሚያቀርባቸው የመስጊድ ጥያቄዎች በፕላኑ መሰረት ምላሽ እንደሚሰጥ ሸገር ከተማን ጨምሮ በመላ ኦሮሚያ ክልል ከዚህ ቀደም ሲደረግ እንደነበረው የእምነት ተቋማትና የመቃብር ስፍራ መስጠት እንደሚቀጥል የተለያዩ ቤተ እምነቶችን ወደ ህጋዊና ከተማውን ወደሚመጥኑ ተቋማት ለመተካት የሚደረገውን ሂደት የኦሮሚያ ክልል መጅሊስ ባለበት የኦሮሚያ ክልል የሃይማኖት ተቋማት ጉባኤ አቅሙን በማጠናከር በውይይት የእምነት ተቋማት ራሳቸው መፍረስ ያለባቸውን እንዲያፈርሱ እንጂ ከአሁን በኋላ መንግስት በራሱ ማፍረስ እንደሚያቆም
ኡስታዝ አህመድ እንጀበል በመግለጫቸው ካለፉት ሁለት ሳምንታት ጀምሮ እስከ ትናንት ድረስ የታሰሩ ሙስሊሞች ያለምንም ልዩነት እንዲፈቱ እንጠብቃለን ካሉ በኋላ በጉዳዩ ዙሪያ ከዛሬ ጀምሮ ከፌደራልና ከአዲስ አበባ ፖሊስ አመራሮች ጋር ውይይት እንደሚደረግ አመልክቷል። የእስልምና ጉዳዮች ጠቅላይ ምክር ቤቱ የስምምነቱን አፈጻጸም እንደሚከታተል የተናገሩት የምክር ቤቱ ፕሬዚደንት የህግ አማካሪ ኡስታዝ ካሚል ሸምሱ በበኩላቸው ህዝበ ሙስሊሙ የስምምነቱን ውጤት በትዕግስት እንዲጠባበቅ አሳስበዋል።
ነገ ጁማአ ነው። ምንም አይነት ኮሽታ ድምጽ ሳይኖር ትላንትና የደረስንበትን ነገርን ውጤቱን በመጠባበቅና በመከታተል ሙስሊሙ ማህበረሰብ ወደ ወትሮው ስራውና ወደ ኖርማል የጁማአ ስግደቱ ተመልሶ በሰላም ሰግዶ ወደ ቤቱ እንዲመለስ ነው ጥሪያችንን እናስተላልፈው።
በሸገር ከተማ ከሚካሄደው የቤቶች ፈረሳ ጋር ተያይዞ የኢትዮጵያ የህዝብ እንባ ጠባቂ ተቋም፣ የኢትዮጵያ ሰብአዊ መብቶች ኮሚሽንና የኢትዮጵያ ሰብአዊ መብቶች ምክር ቤት መግለጫዎችን አውጥተዋል። የከተማዋ አስተዳደር በቤቶች ፈረሳው የተፈናቃዮችን ሰብአዊ መብቶች እንዲያከብርም ጠይቀዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ከኢትዮጵያ ዘገባዎች ወጣ ስንል ደግሞ በኢትዮጵያ የተካሄደውን የእርስ በርስ ጦርነት ሸሽተው ወደ ጎረቤት ሱዳን የተሰደዱ የትግራይ ተወላጆች በዚያቸው ሀገር በተቀሰቀሰው ሁከት በተፈጠረው ሁኔታ የተነሳ በቂ እርዳታ እያገኙ እንዳልሆነ፣ ሆኖም የዘር ማጽዳት ባሉት ችግር የተነሳ ወደ ኢትዮጵያ መመለስ እንደሚፈሩ ተናገሩ። አንዳንዶቹ ተስፋ ከመቁረጥ የመነጩ እርምጃዎችን በመውሰድ ወደ አውሮፓ ለማሻገር እንደሚረዷቸው ቃል የሚገቡላቸው ህገወጥ አስተላላፊዎች ሰለባ የሆኑ መሆኑን ጠቅሶ ሄነሪ ዊልክንስ ከኒንጃሜና ከቻድ ያደረሰንን ዘገባ አሉላ ከበደ እንደሚከተል ያቀርበዋል።
የኢትዮጵያው የእርስ በርስ ጦርነት ጥቅምት 24 2013 ዓ.ም ከጀመረበት ጊዜ አንስቶ ሱዳን 70 ሺህ ያህል ኢትዮጵያውያን ስደተኞችን ተቀብላለች። እነኛ ስደተኞች ታዲያ ተቀባዩ አገር ራሷ ከከፋ እርስ በርስ እልቂት ውስጥ በገባችበት በአሁኑ ወቅት ሌላ አዲስ ፈተና ገጥሟቸዋል። በሱዳኗ የገዳሪፍ ከተማ አቅራቢያ ከሚገኝ ካምፕ ውስጥ የሚኖር ለቤተሰቡ ደህንነት በመስጋት ስሙ እንዳይገለጽ የጠየቀ አንድ ኢትዮጵያዊ ስደተኛ ከአሜሪካ ድምፅ ጋር በስልክ ባደረገው ቃለ ምልልስ ያሉበትን ሁኔታ እንዲህ ሲል ይገልጻል።
መድኃኒት የለም፣ የውሃና የምግብ እጥረት አለ። በተጨማሪም የሸቀጦች የገበያ ዋጋ ከመናሩም በላይ ስደተኞች ገንዘብ ሊያገኙ የሚችሉበት ቦታ የለም። በውጭ ሀገር ካሉ ቤተሰቦች ገንዘብ የሚላከላቸው እንኳ ቢኖሩ ባንኮች ስለማይሰሩ ገንዘብ ማግኘት የሚችሉበት መንገድ የለም።
የሱዳኑ ጦርነት ከጀመረበት ጊዜ አንስቶም ይህ ሁኔታ መቀጠሉን ተናግረዋል። ባለፈው የጥቅምት ወር ለተጀመረው የሰላም ሂደት ምስጋና ይግባውና ምንም እንኳን በሰሜን ኢትዮጵያ ሲካሄድ የነበረው የእርስ በርስ ጦርነት በዋናነት ቢቆምም ሄንሪ ዊልክንስ በዘገባው እንዳሰፈረው ግን ለአብዛኞቹ የትግራይ ክልል ስደተኞች ወደ መጡበት መመለስ አሁንም በጣም አደገኛ መሆኑንና ሂውማን ራይትስ ዋች ባለፈው ሐሙስ ግንቦት 24 ባወጣው ዘገባ የሰላም ስምምነት ቢደረስም በትግራይ ተወላጆች ላይ የዘር ማጽዳት ዘመቻ ቀጥሏል ያለበትን አስታውሷል። የሱዳኑ ግጭት ከመጀመሩ በፊት የአሜሪካ ድምፅ በካርቱም የሚገኙ የትግራይ ተወላጆችን ባነጋገረበት ወቅት አሁንም ትግራይ ውስጥ ላሉ የቤተሰቦቻቸው አባላት ደህንነት እንደሚሰጉ ተናግረው ነበር። ሸምሲያ ኢብራሂም የተባሉ አንዲት ኢትዮጵያዊት ስደተኛ ወደ ሱዳን በተሰደዱበት ወቅት ሁሉንም ልጆቻቸውን ይዘው መምጣት ችለው እንደሆን በሚለቀረበላቸው ጥያቄ ሲመልሱ ይህን ነበር ያሉት።
ሁለቱም አሁንም እዚያው ናቸው። የተቀሩት አራቱ ደግሞ እዚህ ከኔ ጋር ናቸው። ልጄ አሁንም እዚያ መሆኑን ሰዎች ነግረውኛል። በስልክ ልናገኛቸው አንችልም። በመሆኑም ስለ ደህንነታቸው ማወቅ አልቻልኩም።
የእንግሊዙ ዘ ጋርዲያን ጋዜጣ ግንቦት 7 2015 ላይ ባወጣው ዘገባ በሱዳን የሚገኙ ኢትዮጵያውያን ስደተኞች ወደ አውሮፓ እናስገባቸዋለን ሲሉ ቃል ከገቡላቸው ህገወጥ አዘዋዋሪዎች እጅ እየወደቁ መሆናቸውን አስነብቧል። አንዳንዶቹም በእነኚሁ አስተላላፊዎች በራሳቸው እየታፈኑ እንደሚወሰዱ ዘግቦ ነበር። የሱዳኑ እርስ በርስ ጦርነት ከመጀመሩ አስቀድሞ የተጠየቀ አንድ ለደህንነቱ ሲል እነተኛ ስሙ ተቀይሮ እንዲጠቀስ የጠየቀ ሌላ የትግራይ ተወላጅ የሆነ ስደተኛ ከሆመራ ከተማ ወዲህ ተሰደው የመጣ መሆኑን አመልክቷል። የአሜሪካ ድምጽ ዘጋቢ ባለፈው አመት ሆመራን በጎበኘበት ወቅት ማንነትን መሰረት ያደረገ ጭፍጨፋ ይደረጋል ሲሉ ቃላቸውን የሰጡ ሰዎችን ምስክርነት ሰምቶ ነበር። ሱዳን ከሚቆይም በሊቢያ በኩል አድርገው ወደ አውሮፓ ያስገቡት ዘንድ ለህገ ወጥ አዘዋዋሪዎች ክፍያ ከፍሎ እንደነበር ይናገራል።
ማበሽና محل كده معرف مخزن محل كبير كده بس بعدنا هناك
We spent about 2 weeks
in the magazine balle gizuf insa ust le hulet samantat yakil asallefen beken uhanna hulet qurash dabuuch isetun nebere bakababiyu lelewch betoch yellubetum leziya no hinsaw lekken yalutta no
የያዘውን ገንዘብ ከጨረሰ በኋላ ወደ ካርቱም መመለስ መቻሉን ተናግሯል። እንደ ረድኤት ድርጅቶችም ይታ በሱዳን የሚገኙ ኢትዮጵያውያን ስደተኞች በሁለት አጣብቂኝ እንደተያዙ ነው ያሉት።
ከኢትዮጵያ ለመጡ ሰዎች በሰላም ስምምነቱ የተነሳ የተወሰነ መሻሻል መኖሩ ግልጽ ነው። ሆኖም ግን ወደ ቀያቸው የሚመለሱበት ሂደት አልነበረም። ትልቁ ትኩረታቸውም ፈጥኖ ወደዚህ የመመለስ ሐሳብ አልነበረም። አብዛኞቻቸው የሆነ ጊዜ ላይ ወደ አገራቸው የመመለስ ሐሳብ የነበራቸው ይመስለኛል። ይሁን እንጂ ሁኔታው በተለይ ከምዕራብ ትግራይ አካባቢዎች ለመጡት ያን የፈቀደ አልነበረም።
የካርቱሙ ጦርነት በቀጠለበት በአሁኑ ወቅት ኢትዮጵያውያን ስደተኞች በተጠለሉባቸው አካባቢዎች በግጭቱ መጀመሪያ ግድም ሙሉ በሙሉ ተቋርጦ የነበረው እርዳታ አሁን በመጠኑም ቢሆን መምጣት መጀመሩ ተዘግቧል።
ያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የዛሬ ሐሙስ ምሽት ስርጭታችንን ነው። የመጀመሪያውን አጋማሽ መሰናዶቻችን አጠናቀናል። ወደ ሁለተኛው አጋማሽ ከመሸጋገራችን በፊት ግን በማህበራዊ ሚዲያ መገኛዎቻችን ላይ ከእናንተ ከደረሱን አስተያየቶች መካከል የተወሰኑትን እናጋራችሁ። ምዕራብ ትግራይ ውስጥ በአማራ ኃይሎችና በአካባቢ ባለስልጣናት ዘር ማጽዳት ተፈጽሟል ሲል ሂዩማን ራይትስ ዋች ያሰማውን ክስ የኢትዮጵያ መንግስት ተቃውሞ ማስተባበሉን ባቀረብነው ዘገባ ስር ሁሴን ሰላህ የተሰኙ የፌስቡክ ተከታያችን በድርጊቱ የኢትዮጵያ መንግስትን ወቅሰው ይህንን ወረቀት ከመጻፍ ይልቅ ቦታው ላይ በመድረስ ለህዝቡ ከለላ መሆን ነበረበት፣ አሁንም ቶሎ ይድረስላቸው፣ በየቀኑ የሰው ህይወት ባሰቃቂ ሁኔታ እየጠፋ ነው ሲሉ አስተያየታቸውን ሰጥተዋል። ለሁለት ዓመት የጡረታ አበል ክፍያ ተከልክለናል ያሉ የመቀለ ከተማ ነዋሪ ጡረተኞች ሰልፍ ማካሄዳቸውን አስመልክቶ ባቀረብነው ዘገባም እንዲሁ በርከት ያሉ አስተያየቶች ደርሰውናል። ከነዚህ መካከል ሳራ ላቭ በሚል ስም ፌስቡክ ላይ የሚከተሉን አድማጭ ተመልካቻችን አይ ይሄ መንግስት ይሰማናል ብላችሁ ነው፣ እግዚአብሔር ይርዳችሁ ሲሉ መልእክታቸውን አስቀምጠዋል። ለሲቪል ሰርቫንት ባስቸኳይ መልስ ይሰጣቸው ያሉት ደግሞ አቶ ዳንኤል አስፋው ናቸው። በዚህ ርዕሰ ጉዳይ ላይ ደረጀ መላኩ የተባሉ ግለሰብ በትዊተር ገጻችን ላይ ባስቀመጡት አስተያየት ደግሞ ጡረታ ዜጋ በተፈቀደለት እድሜ ሰርቶ ከራሱና ከመንግስት በህግ የተወሰነ መጠን ተቀማሽ ተደርጎለት ከነበረ ገንዘብ ተቀናሽ እየተደረገ የሚከፈል ድጋፍ ነው። ኢትዮጵያ ካሏት ጠንካራ ማህበራዊ ድጋፍ ዋነኛው ነው ማለት ይቻላል ሲሉ አስተያየታቸውን ሰጥተዋል። ወደ ዩቲዩብ ቻናላችን ስናልፍ ደግሞ በዩቲዩብ ቻናላችን በመስጊዶች ማፍረስ በቀጠለው ተቃውሞ የሶስት ሰዎች ህይወት ማለፉ ተገለጸ በሚለው ዘገባችን አስተያየት ታቸውን የሰጡ ዱዱ የተባሉ ግለሰብ አላህ ለጀነት ያርጋቸው የሞቱትን፣ ያረቢ ቁጣህን አብርድልን እኛ ደካማ ምስኪን ነን ብለዋል። ግርማዊ ኪዳኔ ደግሞ ነፍሳቸውን ይማረው ብለዋል። አድማጮችና ተመልካቾች እናንተም ያሏችሁን አስተያየቶች ወይም ደግሞ በመሰናዶቻችን ቢካተቱ የምትሏቸውን መረጃዎች ለመጠቆም በምን ታገኙናላችሁ? ተከታዩን ማስታወቂያ ሰምተን እንመለስ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ከአሜሪካ ድምፅ ተመልሰናል። አሁን ወደ ሁለተኛው አጋማሽ መሰናዶቻችን ነው የምናልፈው። የሁለተኛው አጋማሽ የመጀመሪያ ቅንብራችን ዘወትር ሐሙስ በየሳምንቱ ወደ እናንተ የምናደርሰው ባህልና ማህበረሰብ ዝግጅታችን ነው። በዩናይትድ ስቴትስ ኮሎራዶ ግዛት በሚገኘው ዴንቨር የስነ ጥበብ ሙዚየም ዘመነኛ የጥበብ ስራዎችን ያካተተ ጋለሪ በዚህ ወር ሲከፈት የጎብኚዎችን ቀልብ ከሳቡ የፈጠራ ስራዎች መካከል አንዱ ታይትሮፕ ወይም የተወጠረ ገመድ የተሰኘውና ዓለም አቀፍ እውቅናን ባገኘው ኢትዮጵያዊ አርቲስት ኤልያስ ስሜ የተሰራው የጥበብ ውጤት ነው። አገልግሎታቸውን ከጨረሱ የቴክኖሎጂ ቁሳቁሶች ተቀጣጥለውና ተወሳስበው የተሰሩት የኤልያስ የጥበብ ስራዎች ከሩቅ ሲታዩ መልክዓ ምድርን ይመስላሉ። ኤልያስ እንደገለጸው ቴክኖሎጂ ከሰው ልጅ ጋር ያለውን ታሪካዊ ንጽጽር ያንጸባርቃሉ። በአሜሪካ ድምጽ ባልደረቦች የተጠናቀረው ዘገባ ተከታዩ ነው። በኮሎራዶ ግዛት ዴንቨር ከተማ በሚገኘው ዴንቨር የስነ ጥበብ ሙዚየም ዘመነኛ የጥበብ ስራዎችን አካቶ የተከፈተው የስነ ጥበብ አውደ ርዕይ በሚታይበት አዳራሽ በአንደኛው ግድግዳ እኩሌታ ላይ ያረፈው የኤልያስ ስሜ የጥበብ ስራ ቀልብን ይገዛል። እንደ ኮምፒውተር ቁልፎች፣ እናት ቦርድና የኤሌክትሪክ ሽቦዎች የመሳሰሉ አገልግሎታቸውን የጨረሱ የቴክኖሎጂ ቁሳቁሶችን በኢትዮጵያ ባህላዊ የሽመና ጥበብ በማዋሃድና ሽቦችን በማጠላለፍ የተሰራው ረቂቅ ጥበብ ከርቀት ሲታይ የአንድ ከተማ ካርታ ይመስላል። ጠጋ ብለው ሲያዩት ደግሞ የተለያየ ቀለም ያላቸው የኤሌክትሪክ አስተላላፊ ሰሌዳዎቹና የተጠላለፉት የኤሌክትሪክ ሽቦዎች የሰው ልጅ በየቀኑ የሚጠቀማቸውን የቴክኖሎጂ ውጤቶችና በሕይወታችን ላይ የሚያሳድሩትን ተጽዕኖ ያስታውሳሉ። ኤልያስ ታይትሮፕ ወይም የተወጠረ ገመድ በሚል ስያሜ የሚሰራቸው በአይነታቸው ለየት ያሉት እኒህ የፈጠራ ስራዎች በዩናይትድ ስቴትስ፣ በአውሮፓና በልዩ ልዩ የዓለማችን ክፍሎች ያሉ ሙዚየሞች ውስጥ የሚገኙ ሲሆን እስከ 190 ሺህ የአሜሪካን ዶላር የሚያወጣ ዋጋ አላቸው። በዴንቨር የስነ ጥበብ ሙዚየም የዘመናዊና አሁነኛ ጥበብ ባለሙያ የሆኑት ሮይ ፓደከን የኤልያስ ስራዎች ከጥበብ ባሻገር የስነ ህንጻ ዲዛይን ይዘትም እንዳላቸው ያስረዳሉ።
involves or comprises e-waste all of the kind of
የኤልያስ ስራ ከምዕራብ ዓለም ወደ አፍሪካ የተጣሉ ሁሉንም አይነት የቴክኖሎጂ ውጤቶች ያካትታል። ኤልያስ ወደ ተለያዩ የገበያ ቦታዎች እየሄደ እነዚህን ቁሶች ሰብስቦ በመልኩ በአይነትና በመሳሰሉት እየለየ ይህን የመሰለ ረቂቅ ጥበብን ይፈጥራል። ከስራዎቹ የሚበዙት የከተማውን ህይወት የሚያስቃኙ ሲሆኑ ሐሳቦቹ ከመልካ ምድራዊ አቀማመጥ ጋር ይመሳሰላሉ። ለምሳሌ አንድ ሰው የሆነ ካርታ ሊመስለው ይችላል።
ኤልያስ እነዚህ የቴክኖሎጂ ውጤት የሆኑ ቁሶችን በብዛት የሚያገኛቸው አዲስ አበባ ውስጥ በተለምዶ ምን ያለሽ ተራ ተብሎ ከሚጠራው አካባቢ ነው። ቁሶቹን የሚጠቀመው በቴክኖሎጂ እድገት በሰው ልጆችና በአካባቢ ላይ እየደረሰ ያለውን ተጽዕኖ አጉልቶ ለማሳየት ነው። የቴክኖሎጂ አጠቃቀማችን ጥንቃቄ ካልታከለበት በተወጠረ ገመድ ላይ የመጓዝ ያክል ነው ሲልም አደጋውን ያመለክታል።
ዛሬ እኮ አይ ላቭ ዩ ስትል እንኳን አይ ላቭ ዩ ስትል እኮ ጎንበስ ብለህ አይ ላቭ ዩ ብለህ ነው የምትልክላት። አይን ላይን አታየ። አይን ላይን ከታየ ምን እንደምታስብ እኮ አውቃለሁ። ገብቷል ውስጥ ምን እንደሚናገር አቃለው ምክንያቱም ማፍቀር ምናምን ማዘን ሁሉ ነገር ይነግረኛል ያንን አላገኝም አሁን ምክንያቱም ቀላል ነው ምክንያቱም አንተም ቢዚ ነህ እኔም ቢዚ ነኝ እሷም ቢዚ ነች እንደዚህ አይነት ስሜት አለውና እኔ ቴክኖሎጂ ነው ታይትሮፕ መገልጸው በዛ መንገዱ ነው አዎ ቴክኖሎጂ አስፈልጋለ ግን ጥያቄ አለኝ ጋፕ ትንሽ ጋፕ ይሰጣው
ኤልያስ ለጥበብ ስራው የሚጠቀምባቸውን የቴክኖሎጂ ቁሳቁሶች እስኪያገኝ ድረስ አመታት ሊወስዱበት ይችላሉ የወደቁ ቃዎች ሆነው እንዲታዩ ግን አይፈልግም ይልቁንም ፍላጎቱ ቁሶቹ ባስቆጠሩት ዘመን ልክ የነበራቸው ታሪክና ጠቀሜታ ጎልቶ እንዲታይ ነው
አዲስ ሲገዛ ቀን ነው ማሰብ ሁልጊዜ አዲስ ሲገዛ ውስጥ ያንን ለመጠቀም ትጓጓለ ገብቷል እንደ እንትነ ተነካከዋል ያ ነው ሴንስ ማረገው ያቺን አዲሷን ጊዜን እንዲያስታውሰኝ ነው ሚሞሪ ነው ወደ ይሄንን አንድ መጻፍ አትችልም እንዴ ስለ ኪቦርዶች ትችላለህ ምናምን ከጀርመን የመጣ ከራሽያ የመጣ ብዙ ወደ ፊትሬቸርች እንደዚህ አይነት ሂስትሪ አንድ ባንዷ በቺ በተናገርኳት ሙሉ መጻፍ ይችላል እንደ ኮምፒውተር የመጣበት የተጠቀሙበት ሰው ምናምን ብዙ ነው የሚነካከው ስለዚህ የዚህ የኔንም ያንተንም ያዲሱ ነው ይወክላል
ፓደከን እንደሚሉት ኤልያስ በረቂቅ የጥበብ ስራዎቹ ከሚያነሳው ሐሳብ በተጨማሪ በአፍሪካ ብቻ የሚገኙ የጥበብ ይዘቶችን መጠቀሙ ስራዎቹ ዓለም አቀፍ እውቅና እንዲያገኙ ረድቶታል.
His work is talking about many things, right? It's talking about our environment. It's talking about where are the e-waste from the Westlands
are. በስራዎቹ የሚነሳው ሐሳብ ብዙ ሳይሆን የቀረቡበት ባህላዊ መንገድም ልዩ አድርጋቸዋል። የኤልያስ ስራ ብዙ ነገር አለው ስላካባቢ ያነሳል ብዙ ሰው የማያውቀውን ከመራቦ ዓለም የሚወጡትን የኤሌክትሪክ ተረፈ ምርቶች የት እንደሚወገዱም ያሳያል በአፍሪካ ሀገር ውስጥ ነው የሚጣሉት ከዚያ በተጨማሪ ስራው ከጨርቃ ጨርቅና ሽመና ጋር በተለይ በአፍሪካ ከሚገኙ ባህላዊ የጥበብ አይነቶች ጋር ምስላዊ ግንኙነቶችን ይፈጥራል
ኤልያስ ከአዲስ አበባ ዩኒቨርሲቲ የስነ ጥበብ ትምህርት ቤት ከተመረቀ በኋላ ባሉት አመታት ታይትሮፕ ከተሰኘው ተከታታይ የጥበብ ስራው ባሻገር ከጭቃ ከጨርቅ ከፕላስቲክና ከእንጨት የተለያዩ የጥበብ ስራዎችን አውጥቷል የእጅ አሻራን ተመስሎ በጭቃ ውስጥ ሆኖ የተሰራን ጎጆ ጨምሮ የተወሰኑ የስራ ውጤቶቹ አዲስ አበባ በሚገኘውና ከባልደረባው ደራሲና አንትሮፖሎጂስት መስከረም አሰግድ ጋር በከፈተው ዜማ ሙዚየም ውስጥ ይገኛል ሙዚየሙ እንደ ዳማከሴና አሪቲ የመሳሰሉ ልዩ ልዩ ሀገር በቀል እጽዋትንና ከአንደኛ እስከ አራተኛ ክፍል ድረስ የህፃናት ትምህርት ቤት እንደሚገኙበት ይገልጻል።
ሶ ሙዚየም ሲባል አርቱ ጋር ምናምን ጋር የተያዘ ነው። የኛ ሙዚየም ደግሞ ይለያል ከአርቱ ባሻገር ይለያል። ምክንያቱም ኢንዲጂነስ ሀገር በቀል እንትኖች ሙዚየም ናቸው። አሪቲ ለኛ ሙዚየም ነው። አዎ ሙዚየም ናቸው ብለን መንገምን። ቅመማ ቅመሞቹ ሙዚየም ናቸው። እዚህ ውስጥ ያሉ ነገሮች በሙሉ ሙዚየም ነው። እኔነቴን ያሸቱኛል። የጠፉትን ነገር አሁን አንድ ልጅ በእውነት የዞማ ልጅ ሊናገር ይችላል። ሌላ ጋር ይድና እንትን በል። አንድ ሰው ብትጠይቀው አሪቲ ምን እንደሆነ እንኳን አያውቅም። ምክንያቱም አይፈረድበትም። አሪቲ እኔ አላስተላለፍኩም ወይም እሱ አላስተላለፈ ወይም አየለ ወይም እንደዚህ አይነት ስሜት በሙሉ አተ ናና እንዴት አይነት እንደሆነ አያውቅም። ጤና ደም እንዴት አይነት ዳማከሴል ለምን እንደሚጠቅም አያውቅም ምናምን። አሁን ግን እዚህ ሙዚየም ነው አይደለ? እያንዳንዱ ነው ያያል። የተጻፈ ጽሑፍ አለ ይጠይቃል። የኛ ጋር እንትኖችም ትርሚ ያደርጉ በሙሉ ስለ ኢንዲጂነስ ይነግሩታል። ያንን እውቀት አግኝቶ አዎ ይሄንን እውቀት አግኝቶ እንዲያውቅ ነው የምፈልገው።
የኤልያስ የጥበብ አሻራ እንደ አውሮፓውያን አቆጣጠር በ2019 ዓመተ ምህረት በጠቅላይ ሚኒስትር አብይ አህመድ ግብዣ በአዲስ አበባ ታላቁ ቤተ መንግስት ቅጽር በተሰራው የአንድነት ፓርክ ላይ ማርፏል። በተጨማሪም በቁጥር በማያስታውሳቸው የተለያዩ ዓለም አቀፍ የኦፔራ ትዕይንቶች ላይ በሰራቸው አልባሳት መድረኮችና ቅርጾች ላይ ቀርበው አድናቆትን አትርፈዋል። በተለይ ተመልካቾቻችን ይህ ዘገባ በምስል የታገዘ ነው። ሆኖም በቴክኒክ ችግር ምክንያት ምስሉን ማስተላለፍ አልቻልንም። ሆኖም በምስል የተቀናበረውን ዘገባ በድህረ ገጻችንና በማህበራዊ ሚዲያ መገኛዎቻችን ላይ ታገኙታላችሁ። በመጪው ሳምንትም በድጋሚ የምናቀርበው ይሆናል። ወደ ተከታዩ መሰናዶ ነው የምናልፈው፣ ሳምንታዊው ተፈጥሮና አካባቢ። በዛሬው የተፈጥሮና አካባቢ መሰናዷችን ሁለት ጉዳዮችን እንመለከታለን። ዛሬ ተከብሮ የዋለውን የዓለም ውቅያኖስ ቀን በማስመልከት የተባበሩት መንግስታት ድርጅት የምግብና እርሻ ድርጅት ያወጣው መልእክትና በደቡብ አፍሪካ ተረፈ ምግብን እንደገና ጥቅም ላይ በማዋል ወደ ከባቢ አየር የሚለቀቀውን ሜቴን ጋዝ ለመቀነስ የሚደረገውን ጥረት፣ እነዚህን ሁለት ጉዳዮች የዳሰሱትን ዘገባዎች እንግድ ወልድ ያቀርበዋል።
ዛሬ እንደ አውሮፓውያን አቆጣጠር ሰኔ 8 የዓለም ውቅያኖስ ቀን ነው። ቀኑ ውቅያኖሶች በዕለት ተዕለት ኑሯችን ውስጥ ያላቸውን ትልቅ ጠቀሜታ ለማስታወስ ያለመ ነው። የጤናማ ውቅያኖስ አስፈላጊነት መነገር የሚያሻው ጉዳይ አይደለም ይላል ቀኑን በማስመልከት በተመድ የምግብና የእርሻ ድርጅት ፋኦ የወጣው መግለጫ። በዓለም 80 በመቶ የሚሆነው የእንስሳት ክምችት በውቅያኖስ ሲገኝ፣ ይህም በሚሊዮን ለሚቆጠሩ ሰዎች የምግብ ስንቅ ነው። የአየር ንብረት ለውጥ፣ ብክለትና እያደገ የመጣው የዓለም ሕዝብ ቁጥር በደቀነው ፈተና ምክንያት ውቅያኖስ የወደፊት የምግብ አቅርቦትን በማረጋገጥ ረገድ ትልቅ ሚና አለው። በፋኦ የአሳና ግብርና ክፍል ዲሬክተር የሆኑት ማኑኤል ባራንጅ በውቅያኖስ ጠቀሜታ ላይ የሚሉት አለ።
አሁን ያሉብንን የአየር ንብረት ለውጥ፣ የምግብ ዋስትና የሚሆን ድህነት ወይንም ሌሎች ችግሮቻችንን ውቅያኖስን እንደ መፍትሄው አካል ግምት ውስጥ ሳናስገባ የምንፈታው ችግር የለም።
በአሁኑ ወቅት በመላው ዓለም 800 ሚሊዮን የሚሆኑ ሰዎች ረሃብ ገጥሟቸዋል። ከውቅያኖስ የሚገኘው ምግብ በተመጣጣኝ ንጥረ ነገር ይዘቱ ከፍተኛ ስለሆነ ረሃብን ለመዋጋት መፍትሄ ከመሆኑ በተጨማሪ የተመጣጣኝ ምግብ እጥረትን ለመቀነስ ተስፋ ሰጪ መፍትሄ ነው። ማኑኤል ባራንጅ ከውቅያኖስ የሚገኘውን ምግብ ከብዛቱ አንጻር ብቻ ሳይሆን ከሚሰጠው የተመጣጠነ ምግብ አንጻር ረሃብንና የተመጣጣኝ ምግብ እጥረትን ለማስወገድ መፍትሄ ነው ብለዋል። ከውቅያኖስ የሚገኝን ምግብ መጠቀም በቅርብ ዓመታት ውስጥ በከፍተኛ ደረጃ መጨመሩ ሲታወቅ፣ በዓመት በአማካይ አንድ ሰው እስከ 20 ኪሎ ግራም እንደሚጠቀምና ይህም እየጨመረ እንደሚመጣ የፋኦ መግለጫ ያመለክታል። በእንደ አውሮፓን አቆጣጠር 2021 በዓለም በግብርና መልክ የተመረተው የውሃ ውስጥ ምግብ 91 ሚሊዮን ቶን ሲሆን፣ ይህም ዓለም ከሚያስፈልገው አሳና የውሃ ውስጥ ምግቦች ምርት ግማሽ የሚሆነውን ሸፍኗል። እያደገ የመጣውን የሕዝብ ቁጥር ለመመገብ ከውሃ አካላት የሚገኙ ምግቦችን በዘመናዊ ዘዴ ለማምረትና ሕጋዊ እንዲሁም የፖሊሲ ጉዳዮችን ግልጽ ለማድረግ ሥራዎችን በማከናወን ላይ መሆኑን ፋኦ ይገልጻል። ውቅያኖስን ተሻግረን ወደ ደቡብ አፍሪካ ስንዘልቅ የደቡብ አፍሪካ ንግድ ድርጅቶች እና ሌሎችም ተቋማት ተረፈ ምግብን ወደ ቆሻሻ ማጠራቀሚያ ከመጣል ይልቅ እንደገና ጥቅም ላይ በማዋል ወደ ከባቢ አየር የሚለቀቀውን ሜቴን የተባለውን ጋዝ ለመቀነስ ጥረት በማድረግ ላይ ናቸው። በአንድ ተቋም የተደረገ ጥናት እንዳመለከተው ደቡብ አፍሪካ በዓመት 10 ሚሊዮን ቶን ተረፈ ምግብ አላት። ተረፈ ምግብ ቆሻሻ ማጠራቀሚያ ላይ ተጥሎ በሚሰበሰብበት ጊዜ ሜቴን የተባለውን ጋዝ ወደ ከባቢ አየር ይለቃል። ሜቴን ጋዝ አደገኛ ከሚባሉት የግሪንሃውስ ጋዞች አንዱ ሲሆን ከካርቦን ዳይኦክሳይድ በበለጠ የዓለም ሙቀት እንዲጨምር አስተዋጽኦ ያደርጋል። እርዝ ሮቦቲክስ የተሰኘ የአገር ውስጥ ድርጅት ተረፈ ምግብ ወደ ቆሻሻ ማጠራቀሚያ መጣሉንና የሜቴን ጋዝ ወደ ከባቢ አየር መለቀቅን ለመቀነስ አንድ ዘዴ ቀይሷል። ንግድ ቤቶች፣ ትምህርት ቤቶችና ግለሰቦች በወር $130 እንዲከፍሉ በማድረግ ተረፈ ምግባቸውን እንደገና ጥቅም ላይ እንዲያውሉ በማድረግ ላይ ነው። ሂደቱ እንዲህ ነው። ድርጅቱ ማጠራቀሚያ በርሜልና ቦካሺ የተባለውን ዱቄት መሰል ነገር ለደንበኞች ያቀርባል። ቦካሺ ከስንዴና ሩዝ ገለባ እንዲሁም ከእንጨት ፍቅፋቄ የሚሠራ ሲሆን ከማይክሮ ኦርጋኒዝም ወይም ረቂቅ ተዋሳያን ጋር ተቀላቅሎ ይቀርባል። ቦካሺ ከተረፈ ምግብ ጋር በሚቀላቀልበት ጊዜ ተረፈ ምግቡ ወደ ብስባሽ ወይም ማዳበሪያ ከመቀየሩ በፊት ቶሎ እንዲብላላና እንዲፈራርስ ያደርጋል። የሂደትም የሜቴን ጋዝ መፈጠርን ያስቀራል። ቅዱስ አልባንስ የተባለው ኮሌጅ ተረፈ ምግብን መልሶ ጥቅም ላይ ማዋልን እንደ ሌሎቹ የኮሌጁ ሥራዎች አድርጎ መንቀሳቀስ ጀምሯል። ከኮሌጁ ማድ ቤቶች የሚወጣውን ተረፈ ምግብ ዝም ብሎ ከመወርወር ይልቅ 100 በሚሆኑ ቦካሺ በርሜሎች አጠራቅመው ወደ ማዳበሪያነት ይቀይሩታል። የኮሌጁ የግቢ ኃላፊ የሆኑት ጃን ኩና ሥራው ለኮሌጁ አስፈላጊ መሆኑንና ወጣቶችን ማስተማር ካለባቸው ነገሮች አንዱ መሆኑን ተናግረዋል። ማዳበሪያው ለኮሌጁ የአትክልትና የአበባ ስፍራ እንደሚውል ጃን ኩና ጨምረው ገልጸዋል። የእርዝ ሮቦቲክ ባለቤት የሆኑት ጋቪን ሄሮን እንዳሉት በየወሩ 500 ቶን ተረፈ ምግብ ከቆሻሻ መጣያዎች ላይ በመሰብሰብ ከዛም በማሽን በመታገዝ ወደ ማዳበሪያ የሚቀየርበትን ሂደት ያፋጥናሉ።
ዓለም ቀውስ ውስጥ ነች። ሁላችንም የአየር ንብረት ለውጥ ዓለምን ችግር ላይ እንደ ጣላት እናውቃለን። ሁላችንም የራሳችንን ድርሻ መወጣት አለብን። በግልም ሆነ እንደ ድርጅት በተፈጥሮ ከባቢያችን ላይ የምናደርሰውን ተጽዕኖ ለመቀነስ መጣር አለብን።
ማዳበሪያው ለገበያ አይቀርብም። የአትክልት ስፍራን ለሚንከባከቡ ድርጅቶችና ግለሰቦች በነጻ ይሰጣል።
ተከታዩ ደግሞ ሳምንታዊው የቴክኖሎጂ መሰናዶ ነው። ሰው ሰራሽ ልህቀት ወይም AI የመዝናኛውን ኢንዱስትሪና ስነ ጥበብ ከሙዚቃ እስከ ፊልም ድረስ የመለወጥ አቅም ሊኖረው ይችላል። በአንጻሩም በቁጥጥርና አጠቃቀም ረገድ አሳሳቢነቱ መነጋገሪያ ሆኗል። ሰው ሰራሽ ልህቀት ወይም AI ታዲያ የፈጠራ መገልገያ ወይስ ለፈጠራ ሰዎችና ጥበበኞች ስጋት ይሆን? የአሜሪካ ድምጹ ማይክ ኦሲሌቫን ጥያቄውን መርምሮታል። ግርማ ደገፋ ተርጉሞ አቅርቦታል።
የጀርመኑ ጥበበኛ ቦሪስ ኤርዳክሰን ታዋቂውን የሶኒ ወርልድ የፎቶግራፍ ጥበብ ሽልማት አሸነፈ፣ ግን አልቀበልም አለ። ስለምን? ለውድድር የላኩት ሥራ ፎቶግራፍ ሳይሆን በሰው ሠራሽ አእምሮ ወይም AI የፈጠርኩት ምስል ነው በማለት። እንደ ቻት ጂፒቲ ያሉ የሰው ሰራሽ አእምሮ መሳሪያዎች ታሪኮችን መጻፍም ይችላሉ የሚሉት የሳውዘርን ካሊፎርኒያ ዩኒቨርሲቲው ጆናታን ሜይ ናቸው። ግን ያን ያህል ጥሩ ታሪክ ይጽፋል ማለት አይደለም። እኔ የልብ ወለድ መጽሐፍ ወይም እንዲያ ያለ ነገር አርታኢ አይደለሁም። እንዳየሁት ከሆነ ግን ከእነዚህ ነገሮች AI መሳሪያዎች የሚወጡት ልብ ወለድ ታሪኮች ጨርሶ ለማሳተም ገንዘቤን የማወጣባቸው አይነት አይደሉም። ሌላው የትርፍ ጊዜ መዝናኛው ኮሜዲ የሆነ የኤአይ ተመራማሪ ኢምፕሮባቲክስ በተሰኘውና ተቀማጭነቱን ለንደን ላይ ባደረገው ተጓዥ አዝናኝ ቡድን ውስጥ አንድ የኤአይ ሮቦት ቀላቅሏል። እንደገና ልታየኝ በመፈለግህ በጣም ደስ ብሎኛል ይለዋል። ሮቦቱም ወደ ዙ ልንሄድ ነው ይለዋል። አይገናኝም። ኤአይ ሰው ሰራሽ አእምሮ አስደናቂ ነገር ነው። ነገር ግን ልክ እንደ ሰው ከያኒ የነገሮችን አውድ አይረዳም ይላል። ብዙውን ጊዜ ኤአይ ሰውን ተክቶ በሚጫወት ወይ በሚጽፍ ጊዜ በጣም የወረደ ይዘት ይዞ ይቀርባል ይላል በማከል። አሁን እንግዲህ ጥያቄው ለምን ጎስት ጸሐፊ ትፈልጋለህ የሚል ነው። ለምን ራስህ አትጽፈውም? ለሁለት የኦሎምፒክ ጨዋታዎች ሙዚቃ ዳይሬክተር ሆኖ ያገለገለው የኤሚ ሽልማት አሸናፊው ቀማሪ እንደሚለው ኤአይ ለጨዋታ ጊዜ ትርኢቶች ማጀቢያ ሙዚቃን ሊፈጥር ይችላል። ለምሳሌ መስፈርቱ ያን ያህል እጹብ ድንቅ የሆነ ነገር ስጠኝ ብሎ የሚጠይቅ አይደለም። አንዳች ጉልበት እንዲኖረው ወይም ቀለል ብሎ የሚያዝናና ወይም ትክክለኛውን ስሜት የሚያስተላልፍ እንዲሆን ነው ሐሳቡ። ጨምሮም ሲናገር ኤአይ ያንን ሊፈጥር ይችላል። ነገር ግን የኤአይ መገልገያዎች የጠቢቡ ጥልቅ ስሜት ይጎላቸዋል ብሏል። ተመራማሪው ጆናታን ሜይም ይስማማል በዚህ። አዎ፣ ገና ኮምፒውተር ውስጥ ፕሮግራም ተደርጎ ያልተከተተ ያ የፈጠራ ቅመም ይጎላቸዋል።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። በዚሁ የምሽቱ መሰናዷችንን እናጠናቅቃለን። ሰላም፣ በደህና ደሩ። Thank you.